በጊምቢ ከተማ ሁለት ወጣቶች በታጠቀ ኃይል መገደላቸውን የአካባቢው ነዋሪዎች ተናገሩ። ትናንት አንድ በጉልበት ሥራ የሚተዳደር ወጣት ሲገደል፣ ዛሬ ደግሞ የአእምሮ ጤና እክል ያለበት ወጣት ተገድሏል ይላሉ የዓይን እማኞች። ትናንትናና ዛሬ በከተማዋ በከፍተኛ የጦር መሳሪያ ድምፅ ስትታመስ መቆይቷን ነዋሪዎች ይናገራሉ። የአካባቢው ኮማንድ ፖስት በበኩሉ የመከላከያ ሰራዊት ማንንም አልገደለም ብሏል። ናኮር መልካ ከነቀምቴ ዝርዝሩን ይዟል።
ዛሬ በጊምቢ ከተማ የመከላከያ ሰራዊት በከፈተ ተኩስ የሁለት ሰው ህይወት ማለፉን በአካባቢ የነበሩ የዓይን እማኞች ለቪኦኤ ተናገሩ። ከረፋዱ 6 ሰዓት አካባቢ ልዩ ቦታው ደባባንስ የሚባል ቦታ ላይ የአእምሮ ጤና ችግር ያለበትን ግለሰብ በመከላከያ ኃይል በተተኮሰ መሳሪያ መሞቱን በአካባቢ የነበሩ ግለሰቦች ተናግረዋል። ይህ ግለሰብ ጌታቸው እንደሚባልም ነግረውኛል። በዚህ ስፍራ ላይ የነበረ ሌላም ግለሰብ መቁሰሉን ገልጸዋል። መከላከያ ሰራዊቱ ብዙ ወጣቶችን እንደያዘና ከተማው ማንም እንዳይቀሳቀስ ማድረጉንም እንዲሁ ገልጸውልኛል። ትናንት ረፋቱ 5 ሰዓት ገደማ በከተማው በተከፈተው ተኩስ ነው የቀን ስራ የሚሰራው ወጣት በጥይት የተመታው ይላል ስሙ እንዳይጠቀስ የተናገረ ግለሰብ።
ሁሴን አህመድ የሚባል ወጣት ህይወቱ አልፏል። እድሜው 23 እስከ 25 ቢሆን ነው።
የሟችን ታላቅ እህት ድርቄ አህመድ አናግሬ ነበር።
ታናሽ ወንድሜ ነው፣ 23 ዓመቱ ነው። ወንድሜ እንደ መከል ባደረጉት አገሩ ሰላም ነበርና ውጭ ቁጭ ብሎ ጫማ ሲጠርግ ነበር። ብዙ ሰዎች የመሳሪያ ድምጽ ሲሰሙ ደንግጠው ሲሮጡ ነበር።
በከተማው ከረፋቱ 5 ሰዓት ጀምሮ እስከ ቀኑ 9 ሰዓት የሚተኮሰው ከባድ መሳሪያ ሳያባራ መቆየቱን ሌላ ስሙ እንዲጠቀስ ያልፈለገ ግለሰብ ነግሮኛል። የሁለት ሰዎች ህንጻም በዚህ መሳሪያ ተደብድቧል ብሏል።
አሉ በከናም ላለ ድዋ አፍሪ ተችባሪ ቦጆ ደሰላለ ኩዳ አፍሪ ቁልጣል ሙራ
04 ቀበሌ በመሄድ 14 የሚሆኑ ወጣቶችን ይዘው ልብሳቸውን አስወልቀው በዱላ ሲደበድቧቸው ነበር። ወጣቶቹ አሁንም እዛው ናቸው፣ አልተለቀቁም።
በከተማው ብዙ የመከላከያ ሰራዊት የያዙ ተሽከርካሪዎች እየተንቀሳቀሱ ነው ያለው ይህ ግለሰብ፣ ትናንት ቁጥራቸው ትንሽ የማይባሉ ወጣቶች በመከላከያ ሰራዊቱ መወሰዳቸውንም ገልጿል።
ባገኘሁት መረጃ በከተማው ተኩስ አለ። ሰዎች እንደሚሉት ተኩሱን የከፈተው መከላከያው ኃይል ነው። የአንድ ሰው ህይወትም አልፏል። ለምን ወደ ተኩስ እንደገቡ ለማጣራት አልቻልኩም። መሳሪያው ከተማ ውስጥ በመተኮሱ የከተማው ነዋሪ ተሸብሯል፣ ስጋትም ገብቶታል።
በከተማው አሁንም ቢሆን የተረጋጋ ሁኔታ አለመኖሩንና ነዋሪዎች በስጋት ከቤታቸው ሳይወጡ እንደዋሉ የዓይን እማኞች ተናግረዋል። ጠዋት በፖሊስ መኪና ሰዎች ወደ ስራ እንዲገቡና አገልግሎቶች እንዲጀመሩ ጥረት ቢደረግም ከሰዓት የከፈተ አንዳችም ሰው እንደሌለም ነግረውኛል። ከጊምቢ ከተማ አቅራቢያ በሚገኘው አሮጂ የገጠር ቀበሌ ውስጥ አንድ የ65 ዓመት አዛውንት በመከላከያ ኃይል ተመቶ የሕክምና ድጋፍ እየተደረገለት መሆኑን የዓይን እማኞች ተናግረዋል። ኦነግ በአካባቢው ስለሆነ ነገር የሚያውቀው ጉዳይ ካለ ለማጣራት አመራሩን ለማግኘት ያደረግኩት ጥረት አልተሳካም። ለአሜሪካ ድምፅ ሬዲዮ ናኮር መልካ ነቀምቴ።
ናኮርን በአድማጮቻችን ስም አመሰግናለሁ። ናኮር ትሰማኛለህ? አንድ ሁለት ጥያቄዎች ላቀርብ ፈልጌ ነው።
አዎ፣ እየተሰማሁ ነው።
ከመከላከያ ሰራዊት የተተኮሰ መሳሪያ የሰው ህይወት እንዳጠፋ ገልጠህልናል እና ከመከላከያ ሰራዊት ለመተኮሱ ምን ያህል አረጋግጠሃል? ናኮር፣
የዓይን እማኞች እንደነገሩኝ መኪናው በከተማው እንቅስቃሴ ሲያደርግ ነበረ። 4 ፖላንስ አንዱ ሙሉ ሰራዊት የያዘ ሌሎቹ ባዶ ገብቶ ነው። ከዛ ወደ 5 ሰዓት ገደማ 7 ቀኖች ከተማ ውስጥ ተኩስ እያሰሙ ነው የገቡት። ወራኖቹ ላይ የተጻፈው የታርጋ ቁጥር የመከላከያ መኪና እንደሆነ ያመለክታል። የዓይን እማኞቹም ከወራኑ የሚተኮስ ተኩስ ነው ወጣቱን የገደለው የሚል መልስ ነው የሰጡኝ።
መልካም የታፈሱ ወጣቶችም አሉ ብለኛል። ምን ያህል ናቸው? ስንት ወጣቶች ታፈሱ? ለመሆኑ ዋናው መነሻ ምክንያቱ ምንድነው ተባለ? ስለዚህ ተጨማሪ ነገር ትነግረናለህ?
ደሩ ዛሬ ተረፋቱ ስድስት ሰዓት ነው ከተማው በተክስ ሲናወጥ እንደነበረ የአይነማኖች ነግረውኛል። የተክሱም ምክንያት በግልጽ የተገለጸ ባይሆንም ከኮሎኔሉ መረዳት እንደቻልኩኝ በከተማው የኦነግ እንቅስቃሴ አለ ተብሎ ስለሚታሰብ እነሱን ለመቆጣጠር የተደረገ መሆኑን ነው ከኮሎኔሉ አነጋገር መረዳት የሞከርኩት። በከተማው የሚገኙት ወጣቶች ከተማው እንዳይቆሙ የመከላከያ ሰራዊቱ ጥረት ሲያደርግ ነበረ፣ ከመንገድ ላይም እያባረራቸው ነበር። በዚህ ምክንያት ምናልባት መንገድ ላይ ይቆሙ የነበሩ ወጣቶች ማስተካከያቸውን ለማረጋገጥ ወደ ካምፓቸው ወስደው የወሰዷቸው እንደሆነ ነው አንዱ የአይንማን
ቁጥሩ።
ትናንት ዛሬ ቁጥራቸው በግልጽ ይለው የተባሉ ወጣቶች አይደሉም የአስተሩ የትናንትን አልነበሩም የአይንማን ትናንት ግን 14 ወጣቶች ናቸው በግንቢ ከተማ 04 ቀበሌ አካባቢ ወስደው ካምፕ ውስጥ ያሉት። እነዚህ ወጣቶች ዛሬም እንዳልተለቀቁ ነው አይንማኝ ለመረዳት ይቻላል።
መልካም ናኮር። ግን ጠዋት ነው እንግዲህ ዛሬ ይሄን ሪፖርት የላክልን። አሁን ደግሞ ከምሽት 3 ሰዓት አልፏል ኢትዮጵያ ውስጥና ግንቢ እንደው በአሁን ሰዓት ምን ትመስላለች? ባጭሩ
ግንቢ ብላለች ማለትም የሰው እንቅስቃሴ አይታይም ከተማ ውስጥ ማለት ነው። የመከላከያ ሰራዊቱ ግን በብዛት እየተንቀሳቀሰ ነው። ወጣቶቹ ከመንገድ ዞር ብለዋል። ማንም ሰው መንገድ ላይ አይታይም። የንግድም የትራንስፖርትም የሌላ አገልግሎት አይታይም። መንግስት ሰራተኛም ወደ ቢሮ አልገባም ዛሬ። ሆኖም ጠዋት ላይ ወደ ቢሮ እንዲገቡ በፖሊስ መኪና ድምፅ ማጉያ እንቅስቃሴ ሲደረግ ነበረ፣ ጥሪ ሲቀርብ ነበር። ያንን ጥሪ ተከትሎ ግን ከሰዓት ስራ የገባ አንድም ሰው አይታይም። አንድም አይነት አገልግሎት አልተጀመረም። ከተማ ውስጥ የሚታዩት እንደነገርኩት ሰራዊት ብቻ ናቸው። በመሳሪያ ተመተው የሞተው ወጣትም ቤተሰቦች የደረሱት ከአራት ሰዓት ቆይታ በኋላ ማለት ነው። ወጣቱ የተገደለው ጠዋት ስድስት ሰዓት ሲሆን የቤተሰቦቹ ደርሰው አስክሬኑን ከዛ ከመንገድ ላይ ያነሱት ወደ 10 ሰዓት ገደማ እንደሆነ ነው የአይን እማኞች የነገሩ። በመሳሪያ ተመታ ቁስ ላይ ነበረች ወጣት አለች፣ ክብሬ ታምሩ ትባላለች። እሷም ወደ ሆስፒታል ተወስዳ የሕክምና እርዳታ እየተደረገላት መሆኑን ተነግሯል። በአጠቃላይ ግንቢ ከተማ ስጋት የተላበሰ እንደሆነ ነው የሚታየው።
መልካም ናቸው።
ያንን ጥሪ ተቀብሎ ወደ ስራም የገባም አካል የለም። በገም እንደሚከሰት አናውቅም። አዲስ ነገር ካለ
እውነት ነው። እንግዲህ የነገውን ሁኔታ ነገ እናወራለን። የዚህ የወጣቱም የቀብር ስነስርዓት ራሱን የቻለ ሂደት ይኖረዋል። ሁኔታዎች ሊለወጡ ይችላሉ እና የጸጥታው ሁኔታ ማለቴ ነው። እግዚአብሔር ይስጥልኝ ናኮር፣ ነገ ተመልሰን እንመጣለን እንደ ሁኔታው።
እኔም አመሰግናለሁ።